ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ከመመሪያው ዘግይቶ መስደጋ በተገናኘ ጥቂት ተፈናቃዮች ናቸው ለምርጫ መመዝገብ የቻሉት። ምንበራሱ ሌላው እንደ ክፍተት የሚታይ ነው።
የኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪ እንጉዳይ መስቀሌ ናቸው። በዚህ ጉዳይ ላይ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ የሚሉት አላቸው።
የመራጮች ምዝገባ ለተፈናቃዮች በልዩ ሁኔታ አስፈልግም የሚል የቀረበልን አለ። በጽሁፍ አቅርቡልን ስንል በጽሁፍ ያልቀረበበት ሁኔታ አለ። አንዳንድ ክልሎች ላይ ተፈናቃይ ዜጎች የሉንም የሚል አለ። እሱንም እሺ፣ ተፈናቃይ ዜጎች ስለሌሉ ምርጫ ማካሄድ አያስፈልግም የሚለውን ነገር እባካችሁ በጽሁፍ አቅርቡልን ብለን ያላገኘንበት ሁኔታ አለ።
የዘገባውን ሙሉ ዝርዝር በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። አድማጮቻችን፣ ጥቂት የቴክኒክ ችግር አጋጥሞን ነው። አሁን የሰዓቱን የዓለም ዜና እናስደምጣችኋለን።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታየ ነኝ። የኢትዮጵያ ምርጫ ቦርድ ኮሚሽን የአገር ውስጥ ተፈናቃዮች የምርጫ ተሳትፎ ዝቅተኛ መሆኑን አስታውቋል። በኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪ እንጉዳይ መስቀሌ የኢትዮጵያ ሰብአዊ መብት ኮሚሽንና ሌሎች ባለድርሻ አካላት የሀገር ውስጥ ተፈናቃዮች የምርጫ ተሳትፎና መብትን አስመልክተው የተለያዩ የግንዛቤ ማስጨበጫ መድረኮች ማዘጋጀታቸውን አውስተዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ መንግስት ከኢትዮ ቴሌኮም ይዞታው 40% ለግል ዘርፍ የመሸጥ ሂደትን በይፋ መጀመሩ ተዘግቧል። ይህም ጠቅላይ ሚኒስትር አብይ አህመድ የሀገሪቱን ኢኮኖሚ ለመክፈት ባላቸው እቅድ አብይ ምዕራፍ መሆኑን አዣንስ ፍራንስ ፕሬስ ዘግቧል። የኢትዮጵያ የገንዘብ ሚኒስቴርና የመንግስታዊ ድርጅቶች ይዞታና አስተዳደር ኤጀንሲ ሂደቱን ማጠናቀቃቸውን አስመልክቶ ሚኒስቴር መስሪያ ቤቱ መግለጫውን ትናንት ያወጣ ሲሆን ሂደቱ መጀመሩ ይፋ የሆነው ጠቅላይ ሚኒስትር አብይ በህዝብ ድምፅ የተደገፈ ስልጣን ለማግኘት ያለሙበት አገር አቀፍ ምርጫ ከጥቂት ቀናት በኋላ በሚካሄድበት ዋዜማ መሆኑ ነው ብሏል። መንግስት የኢትዮ ቴሌኮምን 40% ይዞታ የመሸጥ ፍላጎቱን ይፋ ለማድረግ ዝግጁ ነው ብሏል የገንዘብ ሚኒስቴር በመግለጫው። ዛሬ እንደ አውሮፓውያን አቆጣጠር ሰኔ 15 2011 ዓ.ም ጀምሮ ለአንድ ወር ክፍት በሚሆነው የጨረታ ጊዜ ተጫራች ኢንቨስተሮች የግዢ ዋጋቸውን ማስገባት እንደሚችሉ ተመልክቷል። እርምጃው 44 ሚሊዮን ተገልጋዮች ያሉት ኢትዮ ቴሌኮም የበለጠ ተፎካካሪና የተቀላጠፈ አገልግሎት አቅራቢ እንዲሆን ያስችለዋል ተብሎ ተስፋ ተጥሎበታል። በኮቪድ-19 ዜና ኢትዮጵያ ቁጥሩ 400,000 የሚጠጋ የኮቪድ-19 ክትባት በቅርቡ እንደሚደርሳት ጤና ሚኒስትር ዶክተር ሊያ ታደሰ አስታውቀዋል። ጤና ሚኒስትሯ ዶክተር ሊያ በኢትዮጵያ እየተሰጠ ባለው የኮቪድ-19 ክትባትና በቀጣይነትም በሚሰጠው ሁለተኛው ዙር የክትባት መርሃ ግብር ዙሪያ ሰጡትና በሚኒስቴር መስሪያ ቤቱ ድረገጽ ላይ ባገኘነው መግለጫ ኮሮና ቫይረስን ለመከላከልና ለመቆጣጠር ከሚደረጉ ጥረቶች ጎን ክትባቱን ለማግኘት እየተደረገ ያለውን ጥረት በዝርዝር አውስተዋል። መንግስት ለክትባቱ ግዢ ተጨማሪ ገንዘብ በመመደብ ክትባቱን በአይነትም ሆነ በመጠን ለመጨመር ከዓለም አቀፍ ድርጅቶችና ከአፍሪካ ህብረት ጋር እየሰራ ይገኛል ብለዋል ሚኒስትሯ። 400,000 የሚጠጋ የኮቪድ-19 ተጨማሪ ክትባት በቅርቡ በኮቫክስ ዓለም አቀፍ ጥምረት አማካይነት መምጣት እንደሚጀምር ነው ያመለከቱት። በሌላ በኩል የጤና ሚኒስቴር ዕለታዊ የኮቪድ-19 ይዞታ ሰንጠረዥ እንደሚያሳየው እስከ ትናንት ድረስ በነበረው ጊዜ ክትባቱን ያገኙ ሰዎች አጠቃላይ ቁጥር 1,948,073 ደርሷል። ምርመራ ለቫይረሱ እንደተጋለጡ የታወቀላቸው ሰዎች ደግሞ 274,346 የደረሰ ሲሆን እዚህ ውስጥ 251,107 ያገገሙ መሆናቸውን ነው መረጃው የሚጠቁመው። ኮሮና ቫይረስ በሚያስከትለው ህመም በኮቪድ-19 ምክንያት ህይወታቸውን ያጡ ሰዎች ቁጥር ደግሞ 4,250 መድረሱን ሰንጠረዡ አያይዞ ያመለክታል። በዓለም ዙሪያ የአዲስ የኮቪድ-19 ተጋላጮች ቁጥር ለሰባተኛ ተከታታይ ሳምንት እየቀነሰ የመጣ ይሁን እንጂ የክትባትና የመድኃኒት እጥረት ባለበት ወይም አናሳ በሆነበት በአፍሪካ ቫይረሱ መዛመቱንና ህይወት ማጥፋቱን እንደቀጠለ መሆኑን የዓለም የጤና ድርጅት አሳስቧል። የድርጅቱ ዋና ዲሬክተር ቴድሮስ አድሃኖም በጄኔቫ የድርጅቱ ጽህፈት ቤት በሰጡት ቃል ወረርሽኙ ከጀመረ ወዲህ ለመጀመሪያ ጊዜ የአዲስ ተያዦች ቁጥር በተከታታይ ለረጅም ጊዜ ቀንሶ መታየቱ መልካም ዜና ነው ብለዋል። የሞት መጠኑ ግን በዚህ ፍጥነት አለመቀነሱንና በመጠኑ የቀነሰውን ባለፈው ሳምንት ብቻ መሆኑን ሳይጠቅሱ አላለፉም። በአጠቃላዩ በቫይረሱ የሚጠቁት ሰዎች ቁጥር ቀንሶ መታየቱ እንደ አፍሪካ ባሉ ውሱን የክትባት የመድኃኒትና የኦክስጅን እንዲሁም የምርመራ ግብአት አቅርቦት ባላቸው አካባቢዎች ቫይረሱ መዛመቱንና የሰዎች ህይወት ማጥፋቱን የመቀጠሉን እውነታ ይጋርደዋል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ዋና ከተማ ሞቃዲሾ ደቡባዊ አካባቢ በሚገኝ ወታደር ማሰልጠኛ ካምፕ ትናንት አንድ አጥፍቶ ጠፊ ባደረሰው የቦምብ ጥቃት 10 ሰዎች ሕይወታቸው ሲያልፍ ሌሎች ብዙዎች ጉዳት እንደደረሰባቸው ተገልጿል። የአሜሪካ ድምፅ የሶማሊኛ ክፍል ዘጋቢ ሃሩን ማሩፍ ያደረሰንን ዘገባ ኤደን ገረመው ታቀርበዋለች።
በሶማሊያ ዋና ከተማ ደቡባዊ ሞቃዲሾ በሚገኘው የወታደር ማሰልጠኛ ካምፕ ትላንት ማክሰኞ ዕለት አንድ አጥፍቶ ጠፊ ራሱን በቦምብ አጠፋ። አጥፍቶ ጠፊው ከውስጥ የቦምብ ሰደርያ አጥልቆ ወታደራዊ ምልምል መስሎ መግባቱን ሁለት የጸጥታ ክፍል አባላት ለአሜሪካ ድምፅ የሶማሊኛው ክፍል ገልጸዋል። ጥቃት አድራሹ ከወታደራዊ ምልምሎች ጋር መግቢያው ላይ መቀላቀሉን መገናኛ ብዙሃንን ለማናገር ፍቃድ የሌላቸውና ማንነታቸው እንዲጠቀስ የማይፈልጉ ወታደራዊ ኃላፊ አስታውቀዋል። ኃላፊው ጥቃቱ የተከሰተው ከካምፑ ፊት ለፊት እንጂ ውስጥ አይደለም ሲሉም ተናግረዋል። የሶማሊያ መንግስት ምንጮች በጥቃቱ 10 ወታደራዊ ምልምሎች ህይወታቸው ማለፉንና ሌሎች መጎዳታቸውንም አንዳንዶችም የጸና አደጋ እንደደረሰባቸው አስታውቋል። የሶማሊያ ህግ አውጪና የጸጥታው ሚኒስትር አብዱርዛቅ ኦማር መሐመድ በትዊተር ገጻቸው ላይ በቦምብ ፍንዳታው 20 ሰዎች መጎዳታቸውን አስታውቋል። ወታደራዊ ካምፑ እንደ አውሮፓውያን አቆጣጠር በ2011 ዓ.ም አልሻባብ እንዲያፈገፍግ ባደረጉትና የቀድሞ ምክትል የወታደራዊ ኃይል ኃላፊ በነበሩት በጀነራል አብዱል ካሪም ዩሱፍ ደግባዳን የተሰየመ ነው። ደግባዳን በሞቃዲሹ በጎርጎሮሳውያኑ 2015 ዓ.ም በሆቴል ላይ በደረሰ ጥቃት የተነሳ ህይወታቸው አልፏል። ይህ በእንዲህ እንዳለ በፑንትላንድ ሶማሌ ግዛት በአልሻባብ አሸባሪ አባልነት በተጠረጠሩ 17 ሰዎች ላይ የሞት ፍርድ የተሰጠ ሲሆን 18ኛው ተከሳሽ ደግሞ በእድሜ ልክ እስራት ተፈርዶበታል። ፍርድ ቤቱ ተከሳሾችን ከአመታት በፊት በፑንትላንድ ሶማሌ በተፈጸመ ግድያ ወንጅሏቸዋል። ፍርድ ቤቱ ሰዎቹ ለተከሰሱባቸው የሽብርተኝነት ወንጀሎች ተናዘዋል ያለ ሲሆን፣ በአንጻሩ ቤተሰቦቻቸው የእምነት ክህደት ቃሉ በጉልበት የተደረገ ነው ይላሉ። ለሃሩን ማሩፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ለዘገባው አመሰግናለሁ። 200 የሚሆኑ ፍልሰተኞችን አሳፍሮ ሲጓዝ የመን ጠረፍ ላይ ከተገለበጠው ጀልባ ላይ ከነበሩ መካከል 25 አስከሬኖች መገኘታቸውን የየመን ባለስልጣናት ተናገሩ። ፍልሰተኞችን በድብቅ ማስተላለፊያ በሆነውና የአካባቢው ነዋሪዎች የገሃነመ እሳት በር ብለው በሚጠሩት ራስ አልአራ የተባለው የየመን ደቡባዊ ላሄች ክፍለ ግዛት የጠረፍ አካባቢ አስከሬኖቹን ያገኙት አሳ አጥማጆች መሆናቸውን ነው ባለስልጣናቱ ለአዣንስ ፍራንስ ፕሬስ የገለጹት። ባለስልጣኑ የመናውያን የፍልሰተኛ በድብቅ አስተላላፊዎችን ጠቅሰው በሰጡት ቃል ጀልባው ከሶስት ቀናት በፊት የተገለበጠው ቁጥራቸው ከ160 እስከ 200 የሚደርስ ስደተኞችን ይዞ ሲጓዝ በነበረበት ነው። የተቀሩት ተሳፋሪዎች መጨረሻቸው ምን እንደሆነ ገና አልታወቀም ብለዋል ባለስልጣኑ። የተባበሩት መንግስታት የዓለም አቀፍ ፍልሰተኞች ጉዳይ ድርጅት IOM ጀልባው በአካባቢው መስጠሙን አረጋግጦ ስለ አደጋው ያሉትን መረጃዎች በማጣራት ላይ መሆኑን አመልክቷል። ጅቡቲን ከየመን ጋር በሚለየውና ለህገወጥ አስተላላፊዎች ዋና የስደተኛ ማጥመጃ በሆነው የራስ አልአራ አካባቢ አስከሬናቸው የተገኙ ሰዎች አፍሪካውያን ናቸው ብለን እናምናለን ብለዋል አሳጥማጆቹ ለAFP ሲናገሩ። ባለፉት ቅርብ ወራትም ዋና የዓለም አቀፍ ንግድ መስመርና የህገወጥ አዘዋዋሪዎች መናኸሪያ በሆነው በባብ ኤል መንደብ ሰርጥ ላይ በርካታ ፍልሰተኞች ህይወታቸውን እንዳጡ የሚዘነጋ አይደለም። ናይጄሪያ የማህበራዊ መገናኛውን ትዊተርን አገልግሎት በመዝጋት የወሰደችውን እርምጃ ዩናይትድ ስቴትስ በድጋሚ አውግዛዋለች። ከፍተኛ የዩናይትድ ስቴትስ ባለስልጣናት የናይጄሪያ መንግስት አድራጎት የፖለቲካ ምህዳሩን የማጥበብ ምልክት ነው ብለውታል። ትዊተር በቅርቡ የናይጄሪያ ፕሬዚደንት ሙሐማዱ ቡሃሪ በትዊተር ገጻቸው ላይ ያሰፈሩትን ጽሑፍ ከሰረዘባቸው በኋላ የሀገሪቱ ባለስልጣናት አልተወሰነ ጊዜ እንዳገዱት ይታወሳል። ከትውልደ ናይጄሪያውያን የሚወለዱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ረዳት ሚኒስትር አኩና ኩክ ትናንት በአትላንቲክ ካውንስል የውይይት መድረክ ላይ ንግግር አሰምተዋል። በንግግራቸው ናይጄሪያ በምዕራብ አፍሪካ ጉዳዮች ገንቢ ሚና መጫወት የምትችል ሀገር ሆና ሳለ የፖለቲካው ምህዳር እየጠበበ የሚሄዱና የመናገር ነጻነት መታፈኑን የሚያሳዩት ምልክቶች አሳሳቢ ናቸው ብለዋል። መጨረሻም ዩናይትድ ስቴትስና የአውሮፓ ህብረት ለአውሮፕላን አምራች ኩባንያዎች የሚሰጡ ድጎማዎችን በሚመለከት ለረጅም ጊዜ የቆየውን ጭቅጭቃቸውን የሚፈታ ስምምነት ላይ መድረሳቸው ተዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 8 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የአገር ውስጥ ተፈናቃዮች የምርጫ ተሳትፎን ያካተተ የግንዛቤ ማስጨበጫ በተገቢው መንገድ አለመሰራቱን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የኢትዮጵያ ምርጫ ቦርድ በበኩሉ በአገር ውስጥ ተፈናቅለው የሚኖሩ ዜጎችን በተመለከተ አጋጠሙኝ ያላቸውን ችግሮች አስረድቷል። መስፍን አራጌ በዚህ ዙሪያ ያጠናቀረውን ዘገባ ያስደምጠናል።
በኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪ እንጉዳይ መስቀሌ የኢትዮጵያ ሰብአዊ መብት ኮሚሽንና ሌሎች ባለድርሻ አካላት የሀገር ውስጥ ተፈናቃዮች የምርጫ ተሳትፎና መብትን አስመልክተው የተለያዩ የግንዛቤ ማስጨበጫ መድረኮች ማዘጋጀታቸውን በበጎ አውስተዋል። በተለይ 2011 ላይ በጸደቀው አዲሱ የምርጫ ሕግ አዋጅ የሀገር ውስጥ ተፈናቃዮች በምርጫ የመሳተፍ መብት እንዳላቸው መረጋገጡን ተከትሎ ብሔራዊ ምርጫ ቦርድ ዝርዝር ድንጋጌዎችን ያካተተ መመሪያ ማውጣቱ እንደ አማካሪዋ የሚበረታታ ተግባር ነው።
በዚህ መመሪያ መሰረት የሀገር ውስጥ ተፈናቃዮች ካሉበት ቦታ በሚደረግ ምርጫ ውስጥ የመሳተፍ መብት አላቸው። ራሱን የቻለ ትልቅ ስቴፕ ነው። ምክንያቱም የሀገር ውስጥ ተፈናቃዮችን በምርጫ የማሳተፍ መብትን ለማረጋገጥ ከሚያስፈልጉ ቅድመ ሁኔታዎች አንዱ መብቱን እውቅና የሚሰጥ ድንጋጌ በህግ ተካቶ መገኘቱ ነው።
ይሁን እንጂ መመሪያው ዘግይቶ መጽደቁ የባለድርሻ አካላትን ተሳትፎ ውስን እንዲሆን አድርጎታል ብለዋል።
የሀገር ውስጥ ተፈናቃዮች የት ነው መመዝገብ ያለባቸው? ድምጽስ የሚሰጡት የትኛው የምርጫ ጣቢያ ነው? የትኛው የምርጫ ጣቢያ ላይ ላለ እጩ ነው የሚሉ ዝርዝር ነገሮች የሚተነትነው ወይም የሚደነግገው ይሄ መመሪያ እንደመሆኑ የሲቪክ ማህበራትም ሆነ ሌሎች የዓለም አቀፍ ግብረሰናይ ድርጅቶች ወይም ደግሞ መንግስታዊ ያልሆኑ ድርጅቶች በተለይ ደግሞ በተፈናቃዮች ዙሪያ የሚሰሩ ከዚህ አንጻር በንቃት እንዳይሳተፉ ከልካይ ሁኔታን ሲፈጠረ ነው ማለት እንችላለን።
የሀገር ውስጥ ተፈናቃዮች የምርጫ ተሳትፎን ግምት ውስጥ ያስገባ የግንዛቤ ማስጨበጫ ስራዎች በተገቢው መንገድ አልተሰሩም የሚሉት አማካሪዋ ተጽዕኖ ከባለድርሻ አካላቱ ባሻ ባሻገር በመራጩ ያገር ውስጥ ተፈናቃይ ተሳትፎም ላይ መንጸባረቁን አስረድተዋል።
ከመመሪያው ዘግይቶ መጥደጋ በተገናኘ ጥቂት ተፈናቃዮች ናቸው ለምርጫ መመዝገብ የቻሉት። ምንበራሱ ሌላው እንደ ክስተት የሚታይ ነው።
መመዝገብ መቻል የነበረባቸው እስከ ምን ያህል ሆኖ ነበር?
በኢትዮጵያ መንግስት በኩል የታመነው በፈረንጆቹ አቆጣጠር በመስከረም 2020 በወጣው ሪፖርት መሰረት 1.82 ሚሊዮን ተፈናቃዮች ነበሩ። ስለዚህ ከዚህ የተፈናቃዮች ቁጥር ምን ያክሉ ነው የምርጫ ውስጥ መሳተፍ ያለበት የታ አካባቢ ነው የሚገኙት የሚሉ መረጃዎችን የሚያጠናክር የመንግስት አካል አለመኖሩ ለምርጫ ቦርድ ስራዎችን አስቸጋሪ አድርጓል ማለት ይችላል። እንዳጠቃላዩ ግን የቆየ መረጃ ነው ያለን። አሁን ባለው ሁኔታ መፈናቀል የተለያዩ የሀገሪቷ ክፍሎች ውስጥ ይጥብቃል። በሌላ ደግሞ መልኩ አንዳንድ ቦታዎች ላይ የነበሩ ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱ በመደረጉ ቁጥራቸው ሊቀንስ ይችላል። ግን በነበረን መረጃ 275,000 ይመርጣሉ ተብሎ ታስቦ ነበር።
አማካሪዋ ትክክለኛ የተመዝጋቢ ቁጥር ምን ያህል እንደሆነ ለብሔራዊ ምርጫ ቦርድ ጥያቄ አቅርበው ምላሽ በመጠባበቅ ላይ መሆናቸውን ገልጸዋል።
የምርጫ ቦርድ ቅድሚያ በእቅዱ ላይ የዚህን ያክል የልዩ ምርጫ ጣቢያዎች ይኖሩናል በተፈናቃዮች ዙሪያ ካለው ቁጥሩ እጅግ ዝቅ ብሎ በመገኘቱ በተለይ ደግሞ በልዩ ምርጫ ጣቢያዎች ውስጥ መጥተው የሚመዘገቡ ሰዎች ምን ያክል ናቸው ከሚለው ተነስተን ተመዝጋቢዎቹ ቁጥራቸው ቀንሷል ወደሚል መደምደሚያ መድረስ ይቻላል።
መመሪያው ዘግይቶ ከመጽደቁ ባሻገር የግልጽነት ችግሮች አሉበት ሲሉ ይተቻሉ። እንጉዳይ መስቀሌ፣
አንድ ተፈናቃይ እጩ መሆን ይችላል ወይ ለሚለው በቂ የህግ ድንጋጌ ወይም የህግ መሰረት የለም። በፖለቲካ ፓርቲዎች እንቅስቃሴ ላይ፣ የምረጡ እንቅስቃሴ ላይ የሀገር ውስጥ ተፈናቃዮችን ያሳተፈ ነው ማለት አንችልም። ምክንያቱም በብዛት ተፈናቃዮች የሚገኙት ከዋናው ከተማ ወጣ ባሉ የመጠለያ ካምፖች እንደመሆናቸው እነዚህ የመጠለያ ካምፖች አካባቢ ስለ ምርጫው፣ ስለ እጩዎቹ፣ በአጠቃላይ ስለ ፖለቲካ ፓርቲዎቹ አጀንዳ በሀገር ውስጥ ተፈናቃዮች መካከል በቂ ግንዛቤ መፍጠር ስራ አለመሰራቱ እንደሌላ ክፍተት ሊታይ ይችላል ማለት ነው።
ኮሚሽኑ በማህበራዊ ድረገጹ የሀገር ውስጥ ተፈናቃዮችና የምርጫ ተሳትፎ መብት በሚል ባወጣው ማብራሪያ ኢትዮጵያ እንደ ግሪጎሪያኑ የዘመን ቀመር በ2009 የወጣውንና የሀገር ውስጥ ተፈናቃዮች ጥበቃና ድጋፍ የሚመለከተውን የካምፓላ ስምምነት በ2012 ዓ.ም መፈረሟን ጠቅሷል። ኢትዮጵያ ለዚህ አስገዳጅ ስምምነት መገዛት እንዳለባትም በማስታወስ የመራጮች ምዝገባ ተጠናቆ ምርጫው ሊካሄድ ከአንድ ሳምንት ያልበለጠ ዕድሜ እየቀረው የኮሚሽኑ ማሳሰቢያና የተስተዋሉ ውስንነቶችን በዝርዝር ማንሳቱ አረፈደም ወይ ለሚለው የአሜሪካ ድምጽ ሬዲዮ ጥያቄ ሲመልሱ፣
በዋነኛነት የማብራሪያው ዓላማ ለዚህኛው ምርጫ ብቻም ሳይሆን ቀጥሎ በሚደረጉ ምርጫዎች፣ ሎካል ሌቭል፣ ሪጅናል ሌቭልም በሚደረጉ ምርጫዎች ውስጥ ከፍተኛ ተፈናቃይ ቁጥር ያላቸው ክልሎች ምን ማድረግ አለባቸው የሚለው የሚያሳይ ነው። ከዛ በተጨማሪ ደግሞ አሁን ባለው ሁኔታ ተፈናቃዮች ያሉባቸው ክልሎች ወይም የምርጫ ጣቢያዎች ላይ ምርጫው ተራዝሟል። ስለዚህ በአብዛኛው ምርጫው የሚደረገው ለጳጉሜ 1 ለሚደረገው ምርጫ ስለተራዘመ አሁንም የዚህ ማብራሪያ ፋይዳ ትልቅ ነው ማለት እንችላለን፣ ወይም ከፍተኛ ነው ማለት ይቻላል።
ተፈናቅለው የሚኖሩ ዜጎችን የመምረጥ መብት አስመልክቶ ያጋጠሙ ተግዳሮቶች በተደጋጋሚ ይፋ አድርገናል የሚሉት ደግሞ የብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚዴክሳ ናቸው። ትናንት ለጋዜጠኞች በሰጡት መግለጫ ሰብሳቢዋ እንዳስረዱት በተለይ ተፈናቃዮቹ ካሉባቸው አካባቢዎች በቂ መረጃ ለማግኘት አዳጋች ነበር።
የምርጫ ጣቢያ ዝርዝሮቻችን ታስታውሱ ከነበረ መጀመሪያ ላይ 49,000 አካባቢ የነበሩት እነዚህ ሁሉ አካቶ ለተፈናቃዮች የሚከፈቱ ምርጫ ጣቢያዎችና ቁጥራቸው አለ በሚባለው ቁጥር አንድ ላይ አድርገን ነበረ። የራሳቸው የተፈናቃዮች ምርጫ ጣቢያዎችን ኮድ ብለን ይዘን መጀመሪያ ላይ የተነሳ ነው። ስለዚህ ያጋጠመ ትልቁ ችግር ከዚህ ፊትም በተደጋጋሚ ብለናል፣ ከፍተኛ የሆነ የመረጃ እጥረት ከክልሎች ከጠየቅናቸው ክልሎች ማኪንግ 4 ክልል ወይ 3 ክልል ብቻ ነው በንጽጽር በቂ እንዲህ አይነት መረጃዎች አሉን ብሎ ሊሰጡን የቻሉት። አንዳንድ ክልሎች ላይ በአካባቢያቸው ከሚኖሩት ዜጎች ጋር ምዝገባ አከናውነዋል። ስለዚህ የመራጮች ምዝገባ ለተፈናቃዮች በልዩ ሁኔታ አያስፈልግም የሚል የቀረበልን አለ። በጽሁፍ አቅርቡልን ስንል በጽሁፍ ያልቀረበበት ሁኔታ አለ። አንዳንድ ክልሎች ላይ ተፈናቃይ ዜጎች የሉንም የሚል አለ። እሱንም እሺ የተፈናቃይ ዜጎች ስለሌሉ ምርጫ ማካሄድ አያስፈልግም የሚለውን ነገር እባካችሁ በጽሁፍ አቅርቡልን ብለን ያላገኘንበት ሁኔታ አለ። ሌሎች ቦታዎች ላይ መረጃዎቹ በጣም ዘግይተው መምጣታቸው አለ። ይህ እንግዲህ የመራጮች ምዝገባ ሲጀመር ካጋጠሙ ተግዳሮቶች ውስጥ አንዱ ነው።
ከፍተኛ የተፈናቃይ ቁጥር አለባቸው በሚባሉ አካባቢዎች የሀገር ውስጥ ተፈናቃዮች የመምረጥ መብት እንዲረጋገጥ ግን ይሰራል ሲሉ አረጋግጠዋል።
የድምፅ አሰጣጥ ሂደት አሁንም ጊዜ ያለው ሙሉ ለሙሉ የተሰናከለ ነገር አይደለም ለማለት ነው። አጣዬ አካባቢ መፈናቀል አለ፣ ጳጉሜ 1 ውስጥ ነው ያለው። ቤኒሻንጉል መፈናቀል አለ፣ ጳጉሜ 1 ነው በተወሰነ በተወሰነ ደረጃ በወለጋም የመራጮች ምዝገባ ያላከናወንባቸው ቦታዎች አሉ። በግጭት የተነሳ የተፈናቀሉ ዜጎች ይኖሩባቸዋል ተብሎ የሚታሰበው እነሱም በልዩ ሁኔታ ድምፅ መስጠት ከሚካሄድባቸው ቀናት ውስጥ ነው የሚወድቁት። ስለዚህ ጊዜ ያለው ማለት ነው። የተፈናቃይ ዜጎችን የድምፅ አሰጣት ሂደት አስመልክቶ አብዛኛዎቹ የከፍተኛ የተፈናቃዮች ቁጥር የሚኖሩባቸው ቦታዎች በግጭት የተነሳ በቋሚ አንድ የሚደረጉ ስለሆኑ አሁንም ቢሆን የተፈናቀሉ ዜጎችን የድምፅ መስጠት መብት በማስከበር በኩል የተወሰኑ ጊዜዎች አሉ። እነዚህ ቦታዎች ላይ በግጭት የተነሳ ጸጥታ ችግር የተነሳ ድምፅ አሰጣት የማይደረግባቸው ቦታዎች ላይ የመራጮች ምዝገባ ሲካሄድ የተፈናቀሉ ዜጎችንም ምዝገባ አንድ ላይ በጋራ አድርጎ የሚታይበትን መንገድ እናያለን ማለት ነው።
ዜጎች ሰኔ 14ን ለድምፅ መስጫ ብቻ እንዲጠቀሙ ከሀረሪና ከሶማሌ ክልሎች ውጭ በዕለቱ በክልሎችና በፌዴራል የሚገኙ መንግስታዊና መንግስት ያልሆኑ እንዲሁም የግል ተቋማት ዝግ እንዲሆኑ ብሔራዊ ምርጫ ቦርድ ዛሬ ይፋ አድርጓል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ በዘገባው ላይ የተጠቀሰው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በሚል የተገለጸው ማብራሪያውን የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ናቸው። አሁን ወደ ተከታዩ ዘገባችን እናልፋለን። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበረ። የትንታኔው መጽሔት የሆነው ዘገባችንን ነው የምናስከትለው። በትግራዩ ወታደራዊ ግጭት ለአደጋ የተጋለጡና በአይደር ሆስፒታል በመረዳት ላይ ያሉ ህጻናትን ይመለከታል ዘገባው። የመቀሌው ዘጋቢያችን አለም ፍስሐ ህጻናቱ ሕክምና በመከታተል ላይ ባሉበት ተገኝቶ የአንዳንዶቹን ወላጆች አነጋግሮ ተከታዩን አድርሶናል።
በትግራይ የተካሄደ ባለው ጦርነት ምክንያት ሰለባ የሆኑ ህጻናት በአይደር ሪፈራል ሆስፒታል ህክምና እየተደረገላቸው ነው። በተለያዩ የትግራይ ከተሞች በህጻናት ላይ ከፍተኛ ጉዳት የደረሰና ህክምና ተደረገላቸው የተመለሱ ሲኖሩ ገና በህክምና ላይ የሚገኙም አሉ። ይህ የስቃይ ድምፅ የቅሳነት ገብረ ሚካኤል ድምፅ ነው። ቅሳነት የ13 ዓመት ልጅ ናት። ቅሳነት በቃጠሎ ምክንያት ጉዳት የደረሰባቸው ታካሚዎች በሚታከሙበት ክፍል ነው ያገኘዋት። ወላጅ እናቷ ወይዘሮ ገነት ጎኗ ይገኛሉ። ወይዘሮ ገነት ልጃቸው ጋር የደረሰ ጉዳት እንዲህ ይናገራሉ።
ገነት አድዋ ፈረስማ ይባሃል። ኣብ ገዛ ኣብ ምስራሕ ምግብን ሃለወተ ዝኾነ ከቢድ ዓሊይዋ 13 እዩ ዓመት።
ከኣድዋ ፈረስማይ ነው የመጣ ነው። ልጅ የ13 ዓመት ልጅ ናት። በቤት ውስጥ ስራ ላይ እያለች ነው በከባድ የተመታች። ይህ ሚያዝያ 13 2013 ዓ.ም ያጋጠመ ነው። ከእሷ ጋር ልጆች የነበሩ ቢሆኑም ክፉኛ የተጎዳች ይቺ ናት። ሕክምና እየተደረገላት ስለሆነ የመጀመሪያ ከመጣችበት አሁን ትንሽ ለውጥ ይታይበታል። ሌላዋ ተጎጂ የ15 ዓመት ሕፃን ከሰምረ የመጣች ነው። አባቷ ገብራይ ዘነበ እያስተማማት ነው።
ዘንፀ ምክንያት ዝረበ ካብ ሰራዊት ኤርትራ ካብ ገዛ ዝሃለወት እንትን ስለለወቕዓ ግን ሽግሪ ወፅሒዋ ኣብኡ ድማ ብበረኻታት ክልተ መዓልቲ ብሰፂረ ብሓረቆ ገይረ ብዓዲ ጉደን ገይረ ኤምፅ ያላ ዕለት 15 ተወቂዓ።
በቤት ውስጥ ነው የነበረችው። ሶስት ሲሮጣዊታ ስትሮጥ ነው ሚያዝያ 15 2013 ዓ.ም የኤርትራ ሰራዊት የመትዋት። ከዛ ብሓረቆ ዓዲ ጉደም ሁለት ቀን ተጉዘን መቀለ ነው የደረስ ነው። ልጄ በቀኝ ጆሮ ግንዷ ጥይት የገባ የግራ አይኗን ይዞ ነው የወጣው። አይኗ በጣም ተጎድተዋል። ከ5-6 ቀን ሙሉ ምንም አታውቁም ነበረች። አሁን ግን ደህና ናት፣ በጥሩ ሁኔታ ትገኛለች። በስራ ላይ ያገኘሁት ዶክተር መብራት ገብረስላሴ የህፃናት ሐኪም ነው። ዶክተር መብራቱ የልጅቷን ጉዳት አስመልክቶ እንዲህ ይላል።
እኛ ጋር እዚህ ከመጣች ወደ 2 ወር ከ10 ቀን ሆኗታል። የቀዶ ሕክምና ተደርጎላታል። ስትመጣ አንዳንድ መድኃኒቶችም እየተሰጣት ነበር። ያው መጀመሪያ ጉዳቱም ሲታይ ከበድ ያለ ነው። ከሰውነቷ በጣም የጎደለ የሰውነት አካል አላት። እንዲሁም ሁለቱም አይኖቿም ያው አጥታለች፣ ማየት አትችልም። እዚህ የሚቻለውን ሕክምና ያው እየተደረገላት ነው። ግን ያው በዚህ እንትን ስናየው ግን ያው ከበድ ያለ ነው። ከመጀመሪያው
ሁለቱም አይኖቿ በጣም ተጎድተዋል። በተለይ የግራ አይኗ ክፉኛ ተጎድተዋል። ስለዚህ ቀጣይ እድሏ ምን እንደሚሆን ዶክተር ምራቱ እንዲህ ይናገራል።
ሁለቷም አይኗ ማየት አልቻለችም፣ አታለች። የመመለስ እንትኑ በጣም አነስተኛ ነው። ከዛም ተጨማሪ በፊቷ ላይ በጣም የጎደለ ክፍተት አለ። ያው እሱም በተወሰነ መልኩ ሊሰራ ይችላል። ግን ያው የወደፊት እንትኗ በጣም ከባድ ነው የሚሆነው።
ገብረልካ ነ ገብረልካ
ይህ ደግሞ የሌላ ተጠቂ ህፃን የስቃይ ድምፅ ነው። ህፃኗ የአራት ዓመት ከስድስት ወር ነች። ከሐውዜን ወረዳ ደብረ ሰላም ቀበሌ በራቄት ወጥ ነው የመጣችው። አባቷ ገብረህይወት ገብረአኛ ይባላል። ያስተመማት ነው ያገኙት።
ኩነታት ገጣም ሕና ፅናዕና ፀኒሕና ግን ዕለት 30 ግን ወርሒ ሚያዝያ ዕለት 30 ወርሒ ሚያዝያ ንሕና ኣጋጣሚ ወፅና ፀኒሕና ብገዛ ቤተ ስድራ እየ ነራ ኣብኡ ግን ሓደጋ ኣጋጣሚ ውዕሊ ማለት እዩ ቀትሪ ሻው ቤተሰብ ብዙሕ ነበረ።
እኛ ኣጋጣሚ ወጥተን ነው የነበር ነው ቀኑ ሚያዝያ 30 2013 ዓ ም ነው ያጋጠመ። ከቤተሰብ ጋር ነው የነበረችው። ከእሷ ጋር ብዙ ቤተሰብ ነበሩ። እናቷ፣ አባቴ፣ የወንድሜ ምስት ከአምስት ራሷ ሁሉም ማሳላይ ተገድለዋል። ይህች ነው የቀረችው። ይህችም በሳንጃ ትምታ ወድቃና ያገኘኋት። አንድ ሽማግሌ እንደነገሩኝ ለልጄ ሴት ልጅ ነች እንዲህ ያደረገቻት ብለናል። ለተጎዱ ህጻናት ምህረት እንዲያገኙ ተስፋ አደርጋለሁ። የአይደር ሆስፒታል ሐኪሞች ተጎጂዎችን ለማግኘት እንድችል ያደረጉልኝ ትብብር አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
አለም ፍስሐን ላደረሰን ዘገባ እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገድበትን ክፍለ ጊዜ አጠናቀናል። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ አሉላ ከበደ፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። አሁን የመጪው ምርጫ የተመለከቱ ዘገባዎች የሚቀርቡበት ሰዓት ላይ እንገኛለን። ብልጽግና ፓርቲ ከተመረጠ በእውቀትና በቴክኖሎጂ በምጣኔ ሀብትና ስርዓትን በመገንባት ላይ እንሰራለን ሲሉ የፓርቲው የኦሮሚያ ክልል ኃላፊ አቶ ፍቃዱ ተሰማ ፓርቲያቸው ዛሬ አምቦ ከተማ ውስጥ ባካሄደው ቅስቀሳ ተናግረዋል። በሌላ በኩል የማስመሰል ባለው ምርጫ ውስጥ ኦነግ ባለመሳተፉ አለመጸጸቱን የተናገሩት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ጊዜያዊ ኃላፊ ፓርቲያቸው ምርጫ ውስጥ ባይሳተፍም በኢትዮጵያ ፖለቲካ ውስጥ የጀመረውን ተሳትፎ በሰላማዊ መንገድ ይቀጥላል ብለዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ ደግሞ ገዢው ብልጽግና ፓርቲ ኦሮሚያ ውስጥ ብቻውን በመወዳደሩ የሀገሪቱን ችግር ከማባባስ ውጪ የሚያገኘው ትርፍ ይኖራል ብለን አንጠብቅም ብለዋል። ናኮር መልካ ዝርዝሩን ከአምቦ አድርሶናል።
የብልጽግና ፓርቲ ዛሬ አምቦ ከተማ ውስጥ የምረጡኝ ቅስቀሳ አካሂዷል። በአምቦ ዩኒቨርሲቲ ሀጫሉ ሁንዴሳ ካምፓስ ውስጥ በሚገኘው ስታዲየም በተካሄደው የቅስቀሳ መርሃ ግብር ላይ የተናገሩት የኦሮሚያ ብልጽግና ፓርቲ ኃላፊ አቶ ፈቃዱ ተሰማ ፓርቲያቸው ከተመረጠ በሶስት ዋና ዋና ጉዳዮች ላይ አተኩሮ እንደሚሰራ ተናግረዋል። የመጀመሪያው በእውቀትና ቴክኖሎጂ ላይ እንሰራለን። ባደጉና ባላደጉ ሀገራት መካከል ያለው ሚስጥር ትምህርት ነው፣ ቴክኖሎጂ ነው። የተማረ ሕዝብ ችግር ቢገጥመውም ወደ መልካም አጋጣሚ ይቀይረዋል። የተማረ ሰው ዓለምን ይረዳል፣ ችግሩም ይደመጥለታል፣ ይከበራልም፣ ተወዳዳሪ ይሆናል፣ ሁሌም አሸናፊ ይሆናል። ሕዝባችን ሁሌ አሸናፊ እንዲሆን ትምህርት ቤቶች ላይ አተኩረን እንሰራለን። በሁለተኛ ደረጃ የምንሰራበት በምጣኔ ሀብት ላይ ነው። ሀገራችን ጥሩ የአየር ንብረት፣ ውሃ የሚሰራ ወጣት አለው። ይህንን ሁሉ በአንድ ላይ በማስተባበር ከችግር ውስጥ መውጣት ይኖርብናል። ሌላኛው ደግሞ ስርዓት መገንባት አለብን። የኦሮሞ ህዝብ ገዳን የመሰለ ስልጡን የአስተዳደር ስርዓት አለው። በሁሉም የእድሜ ክልል ውስጥ ላሉ ሰዎች ተልዕኮ በመስጠት ስልጣንን በየ8 ዓመቱ እያሸጋገረ በነፃነት ሲተዳደር የነበረ ህዝብ ነው። ይህንን ስርዓት ዘመናዊ በሆነ መልኩ በማቀፍ በወንድማማችነት የሚሄድ ስርዓት መገንባት አለብን። ይሄ ደግሞ የሚሆነው አንደኛ ነፃ ዲሞክራሲያዊና ሰላማዊ የሆነ ምርጫ በማካሄድ ነው ብለዋል። የምዕራብ ሸዋ ዞን አስተዳዳሪ አቶ ድሪርሳ ዋቁማም በቅስቀሳው ላይ እንዲህ ሲሉ ተናግረዋል።
አምቦ ገሩ ቀብሶኝ ይፍኒ ጋፈታዮፍ ቀብሳን
አምቦ ትግል አልተውም። ለዓላማ ለመታገል ዛሬም ነገም እውነት ላይ ተመስርቶ ይታገላል። ነገር ግን በራሱ የሰራውን ቤት አያፈርስም። የራሱንም ድል መንከባከብ ይችልበታል። ኦሮሞ ለሀገር ግንባታ ከፍተኛ ሚና አለው። ኦሮሞ የምዕራብ ሸዋና አምቦ ህዝብ የጀመረውን ብልጽግና አጠናክሮ ይቀጥላል ብዬ አምናለሁ ብለዋል። በምርጫው ቅስቀሳ ላይ የተሳተፉ ዘንድሮ ለመጀመሪያ ጊዜ ለመምረጥ ካርድ ከወሰዱ ወጣቶች መካከልም ያነጋገርኳቸው ነበሩ።
ስሜ ዱጋ ሰበረ፣ ለመጀመሪያ ጊዜ ነው የተሳተፍኩት እና ደግሞ ያው የዘንድሮ ከሌላው ይልቅ ደስ የሚል ነገር ነው እያየን ያለ ነው። የፈለግነውን ፓርቲ በፍላጎታችን ወጥተን እንመርጣለን። በራሴ ነው እንጂ በሌላ ሰው አይደለም እምመራው። የራሴ የሆነኛል ብለውን ፓርቲ የትኛውን ፓርቲ የትኛውን አሁን ለምሳሌ አንድ ሰው የፈለገውን መምረጥም አለመምረጥም ይችላል። እሱ ውሳኔው የራስ ነው። ራስን ሆነ መቅረብ ነው ያለብህ እንጂ ሰው መስለ መቅረብ የለብህ።
ስሜ ጂቱ በቀለ እባላለሁ። የመጣሁት ከዚህ ከአምቦ ከተማ ነው። ምርጫ ላይ ከዚህ በፊት ተሳትፌ አላውቅም፣ የመጀመሪያዬ ነው እና ከብልጽግና ፓርቲ የምጠብቀው የምለው ነገር ደግሞ ብዙ ተማሪዎች ተመርቀው ስራ የተቀመጠዋል እና ለእነሱ ስራ እንዲፈጥር ለአንዳንድ ለእኛ ለሴቶች ለተማሪዎችም ጥሩ ነገር እንዲፈጥርልን ፈልጋለሁ። ወደፊት ኢትዮጵያ በእኩልነት በፍቅር በሰላም አንድ ላይ የምንኖርባት ሀገር እንድትሆን ምኞቴ ነው። በቃ ሰላም፣ ፍቅር፣ አንድነት በሃይማኖት በዘር በምናምን መከፋፈል ሳይኖር በአንድነትና በፍቅር እንድንኖር እጠብቃለሁ ፈልጋለሁ።
በብልጽግና ፓርቲ የምረጡኝ ቅስቀሳ ዙሪያ ምንም አስተያየት እንደማይሰጡ የገለጹት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ጊዜያዊ ኃላፊ አቶ ለሚገመቹ ኦነግ የማስመሰል ምርጫ ውስጥ ባለመሳተፉ አልተጸጸተም ብለዋል። ምርጫ ውስጥ ባይሳተፍም በኢትዮጵያ ፖለቲካ ውስጥ የጀመረውን ተሳትፎ በሰላማዊ መንገድ ይቀጥላል ብለዋል። አቶ ለሚ እኛ ከምርጫው በፊት ብዙ የሚቀድሙ ነገሮች አሉ ብለን ስንተውት ነበር። ከነዛ መካከልም ሁሉን ያሳተፈ አገር አቀፍ ውይይትና የሽግግር መንግስት ብለን ተናግረናል። ከዚህ የማስመሰል ምርጫ መውጣት ማለት ከኢትዮጵያ ፖለቲካ መውጣት ማለት አይደለም። ስለዚህ ኦነግ ከምርጫው በመውጣት በወሰደው እርምጃ መቼም አይጸጸትም። ነገር ግን ትግሉን በሰላማዊ መንገድ ይቀጥላል፣ ለህዝቡ የገባውንም ቃል ያረጋግጣል ብለዋል። አቶ ለሚገመቹ ምርጫውን ለምን የማስመሰል እንዳሉት ሲያብራሩ እንዲህ ብለዋል። ለምሳሌ በአንዳንድ የኢትዮጵያ አካባቢዎች ምርጫ አይካሄድም። ባለፉት 5 ምርጫዎች ግን ምርጫ በአንድ ቀን ነበር የሚካሄደው። 79 የምርጫ ጣቢያዎች ምርጫ አይካሄድባቸውም። በኦሮሚያም ምርጫ የማይካሄድባቸው ስፍራዎች አሉ። በትግራይ ክልል ደግሞ ፈጽሞ አይካሄድም። ከምርጫ ቦርድ እውቅና ውጭም የመራጮች ምዝገባ የተካሄደባቸው የምርጫ ጣቢያዎችም እንዳሉ ቦርዱ ገልጾ ነበር። ከዚህ የበለጠ ምን አይነት መረጃ ነው የምትፈልጉት ብለዋል። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽህፈት ቤት ኃላፊ አቶ ጥሩነ ገምታ ደግሞ ገዢው ብልጽግና ፓርቲ ኦሮሚያ ውስጥ የሚወዳደረው ብቻውን ነው ብለዋል።
የኦሮሞ ፌዴራላዊ ኮንግረስ ከምርጫው ተገዶ በመውጣቱ የሚቆጭበት ነገር ይኖረዋል እንጂ የሚያዝንበት ነገር አይኖረውም። የሚያስቆጨን ነገር ቢኖር ያንን የመሰለ ሰፊ ዝግጅት አድርገን እስከ ኮሚቴ ማቋቋም ደርሰን ከኮሚቴ አባሎቻችን ከሌሎች አባሎቻችን ከወረዳ ጀምሮ እስከ ዞን ድረስ እስከ ስራ አስፈጻሚ ኮሚቴ ድረስ በመታሰራቸው በመውጣታቸው ተገደን በመውጣታችን ምንም ቅሬታ የሚሰማን ነገር አይኖርም። ሌላው ገዢው ፓርቲ የሚንቀሳቀስበት ሁኔታ ከተለያዩ አባሎቻችን እና ደጋፊዎቻችን እንደምናገኘው መረጃ ከሆነ በኦሮሚያ ክልል ውስጥ ምርጫው ብቻውን እየተወዳደረ እና ብቻውን ሊያሸንፍ ብቻውን መንግስት ሊያቋቁም እና ምንም አይነት እምነት የማይጣልበት ስራ እየሰራ መሆኑን እንገነዘብ ችለናል። ገዢው ብልጽግና ፓርቲ ይህንን በሚያደርግበት ጊዜ እኔ እንደምረዳ ከሆነ የሀገሪቱን ችግር ከማባባስና ከማፋጠን ውጪ የሚያገኘው ትርፋማ ነገር ይኖራል ብዬ አልጠብቅም።
ስድስተኛው ሀገር አቀፍ ምርጫ የፊታችን ሰኞ ሰኔ 14 2013 ዓ.ም እንደሚካሄድ የኢትዮጵያ ምርጫ ቦርድ ያስታወቀ ሲሆን ትግራይ፣ ሀረሪ እና ሶማሌ ክልሎች ሙሉ በሙሉ በኦሮሚያ፣ አማራ፣ ደቡብ ክልል እና ቤኒሻንጉል ጉሙዝ አንዳንድ ቦታዎች ውስጥ በጸጥታና በምርጫ ሂደት በገጠሙ ችግሮች ምክንያት አሁን እንደማይካሄድ ተገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። አድማጮች፣ አሁንም ተከታዩ ከዚህ ከምርጫ ጋር የተያያዘ መሰናዶ ነው። በአሜሪካ ድምፅና በአሃዱ ራዲዮና ቴሌቪዥን ትብብር የሚካሄድ የመጪው ምርጫ ተፎካካሪዎች የክርክር መድረክ ነው። የዛሬው የመከራከያ ርዕስ ደግሞ መጪው ምርጫና ኢትዮጵያውያን ዲያስፖራ የሚል ሲሆን ክርክሩን የመሩት ከአሃዱ ራዲዮና ቴሌቪዥን ሊዲያ አበበ፣ ከአሜሪካ ድምጽ ደግሞ ሰለሞን አባተ ናቸው። ወደ ዚያው ልምራችሁ።
ስድስተኛው ሀገራዊ ምርጫ ሰኔ 14 ቀን 2013 ዓ.ም ይካሄዳል። ሀገራዊ ምርጫ በኢትዮጵያ ብሔራዊ ምርጫ ቦርድ ቀን ከተወሰነለት ጊዜ አንስቶ የፖለቲካ ፓርቲዎች የተለያዩ የቅስቀሳ እንቅስቃሴዎችን ማከናወናቸው ይታወቃል። ጣቢያችን አሃዱ ሬዲዮ እና ቴሌቪዥንም በዛ ያሉ ክርክሮችን በፖሊሲ ወይም በአማራጭ ፖሊሲዎች ዙሪያ ከ11 ሀገር አቀፍ ፓርቲዎች ጋር ክርክር ማድረጉ ይታወሳል። እንዲሁም ህዝቡም የሀገሪቱን ቀጣይ 5 ዓመታት እጣ ፈንታ ሊወስኑ የሚችሉ ሀሳቦችን፣ ግለሰቦችን፣ የፖለቲካ ኃይሎችን ማመዛዘንና ማወዳደር የሚያስችለውን የፖለቲካ ፓርቲዎችን የምርጫ ክርክር በ5 ክፍል መድቦ ሲያዘጋጅ ቆይቷል። በ5 ሀገራዊ ፖሊሲዎች ላይ በተናጥል እንዲሁም በዲሞክራሲ ተቋማት ግንባታና ከለውጡ በኋላ የተወሰዱ የፖለቲካ ማሻሻያዎች ዙሪያ ከአሜሪካ ድምፅ ራዲዮ ጋር በጋራ የክርክር መድረክ ማሰናዳቱ ይታወሳል። ሊዲያ አበበና ከአሜሪካ ድምፅ ደግሞ ሰለሞን አባተ ከዋሽንግተን ስቱዲዮ በጋራ የዛሬውን ክርክር እንመራለን። እንደምን ቆይታችኋል ውድ ተመልካቾቻችን? እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት ጋብዛለሁ።
ጤና ይስጥልኝ ሊዲያ። ጤና ይስጥልኝ አሃዱ። ጤና ይስጥልኝ የተከበራችሁ ተከራካሪዎች። ጤና ይስጥልኝ ክቡራትና ክቡራን ተመልካቾች፣ አድማጮች በያላችሁበት ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ። በመላው ዓለም ከ2.5 ሚሊዮን በላይ ኢትዮጵያውያን እንደሚኖሩ ዓለም አቀፉ የፍልሰት ድርጅት የዛሬ 5 ዓመት አካባቢ ባወጣው አንድ ጥናታዊ መረጃ አሳውቆ ነበረ። 5 ዓመት ሆኖታል። ሌሎች መረጃዎች ደግሞ እስከ 3 ሚሊዮንም ያደርሱታል ያንን ቁጥር። ከኢትዮጵያ ውጪ እጅግ በርካታ ቁጥር ያላቸው ኢትዮጵያውያን ወይም ትውልደ ኢትዮጵያ የሚኖሩት ዩናይትድ ስቴትስ ውስጥ ነው። በዋሽንግተን ዲሲ፣ በቨርጂኒያ እና በሜሪላንድ አካባቢ እስከ 250 ሺህ እና ከዚያም በላይ ትውልደ ኢትዮጵያ እንደሚኖሩ ይነገራል። በሌሎቹም የዩናይትድ ስቴትስ ግዛቶች የተበተነው ትውልደ ኢትዮጵያ የተበተነው ያልኩት ሆን ብዬ ነው። ዳያስፖራ የሚለውን ቃል ለመጠቆም ብዬ ነው። እስከ 1 ሚሊዮን ድረስ ሊደርስ እንደሚችል ይገመታል። ይህ ክርክርም ሁለተኛው ዙር ከአሜሪካ ድምፅ ጋር በመተባበር አሃዱ ራዲዮ እያዘጋጀ ያለው የሚያተኩረው በዚሁ መጪው ምርጫና የኢትዮጵያ ዳያስፖራ በሚል ርዕስ ላይ ነው። ኢትዮጵያውያንና ትውልደ ኢትዮጵያ ምን ይጠብቃሉ ከዚህ ምርጫ፣ ከተፎካካሪዎች፣ ከአሸናፊዎች? የዛሬው መድረክ ተከራካሪዎች ነጻነትና እኩልነት ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ፣ እንደዚሁም ብልጽግና ፓርቲ ናቸው። በነገራችን ላይ የኢትዮጵያ ሶሻል ዴሞክራቲክ ፓርቲም ተጋብዞ ነበረ። ምናልባት ከአቅሙ በላይ በሆነ ምክንያት ሊገኝ አለመቻሉን አሳውቋል። ነጻነትና እኩልነት ፓርቲን ወክለው በዚህ መድረክ ላይ የሚከራከሩት አቶ ኢዘዲን ፈድሉ ናቸው። ኢዜማን ወክለው ወይም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ወክለው የሚከራከሩት አቶ አማን ይሁን ረዳ ናቸው። ብልጽግና ፓርቲን ወክለው የሚከራከሩት ዶክተር መሐመድ እንድሪስ ናቸው። ይህ የክርክር መድረክ በአራት ምዕራፎች የተከፈለ ነው። ራሱ የሆኑ አካሄዶችና የተመደቡለት ደቂቃዎች አሉት። ሊዲያ ወደ አንቺ ልመለስ።
ሶስታቹም ተከራካሪ ፓርቲዎች ለክርክር በተዘጋጀው ርዕሰ ጉዳይ ላይ ማለትም መጪው ምርጫና የኢትዮጵያ ዲያስፖራ የሚለው ሐሳብ ላይ ያላችሁን ምልከታና እቅድ መታቀርቡበት ነው። እያንዳንዳችሁ ፓርቲዎች 5 ደቂቃ ይኖራችኋል። በዚህ ክፍለ ጊዜ አንደኛው ተናጋሪ የሌላኛው ተናጋሪ ሐሳብ ማስቆም ማቋረጥ ማብራሪያ መጠየቅ አይችልም። የክርክሩ መሪም እንዲሁ አሁን በቀድሚያ እድሉን ለነጻነትና እኩልነት ፓርቲ እንሰጣለን። 5 ደቂቃ አሉት።
አመሰግናለሁ። ክርክሩንም ያዘጋጁትን የአሜሪካ ዩኒቨርሲቲና የአዱ ሚዲያን ለማመስገን እፈልጋለሁ። የዲያስፖራ ፖለቲካ መንግስት ለዜጎች ያለውን ኃላፊነት፣ ዜጎች ከመንግስት ያላቸውን መብት፣ ዜጎች ደግሞ ለሀገራቸው ያላቸውን ኮንሰርን ወይም ቤስትድ ኢንተረስት የሚባለውን ከግንዛቤ ያስገባ መሆን አለበት። ዲያስፖራ የሚለው ቃል መነሻው ከጥንታዊ ግሪክ እንደሆነ በርካታ አጥኚዎች አረጋግጠዋል። በዋናነት ከአይሁዶች በመላው አውሮፓ መሰራጨት ወይም መሰደድ ጋር ተያይዞ የመጣም እንደሆነ የዳሰሱ ጥናቶች አሉ። ስለዚህ ስደት ወይም ሪፊውጂ ከሚለው አገላለጽ ዲያስፖራ የሚለው በዋናነት ሳይንሳዊ ጥናቱም እንደሚያመለክተው ዜጎች ለሀገራቸው ያላቸውን ቬስትድ ኢንተረስት አመላካች ነው። ስለዚህ የዲያስፖራ ፖለቲካ ሀገር ውስጥ ካለው የፖለቲካ የዲሞክራሲና የሀገራዊ መግባባት ጋር ጥብቅ ትስስር ያለው መሆኑ ግልጽ ነው። ምክንያቱም በአንድም ሆነ በሌላ ሀገር ውስጥ ያለው የፖለቲካ ምህዳር መስፋት እንዲሁም ሀገራዊ መግባባት ከዲያስፖራ ፖለቲካ ሳይንስ ጋር ተነጣጥሮ ሊታይ አይችልም። ዲያስፖራው አንድም የተሻለ ስራ ፍለጋ አሊያም በፖለቲካ ጥቃት ምክንያት የተሰደደ ወይም ደግሞ በማህበራዊ ሳቢያ ከሀገሩ የወጣ ነው። ይህም ለዲያስፖራ መፈጠር ዋነኛ ምክንያት መሆኑን የሚያመላክቱ በርካታ ሳይንሳዊ ቲዎሪዎች አሉ። ለምሳሌ ፈንክሽናሊስት ቲዎሪ የሚባለው መግለጽ ይቻላል። ፖለቲካል ካዥዋሊቲ ቲዎሪ የሚባለውን ሌሎችም በርካቶችን መግለጽ ይቻላል። ይህ ከሆነ ደግሞ የሀገር ውስጥ ፖለቲካ መረጋጋትና ብሔራዊ መግባባት እንዲሁም የፖለቲካ ምህዳር መስፋት በዜጋውና በመንግስት መካከል ያለውን ግንኙነት ውጤታማነት ስለሚወስን ወሳኝና አንኳር ጉዳይ ነው። አገራዊ መግባባት ከሳይንሳዊ ጥናት ውስጥ ከተረጋገጡ የመፍትሄ አቅጣጫዎች እንዲሁም ከነባራዊ ሁኔታ ጋር ተዳምሮ በተጨባጭ ሊተገበር የሚችል ፖሊሲና አቅጣጫ ነድፎ መንቀሳቀስ ተገቢና ውጤታማ ሊያደርግን የሚችል ነው። እነዚህ የመፍትሄ አቅጣጫዎች ከዚህ በፊት የተፈጠሩ ክፍተቶችን ለመድፈን የሚዘጋጁ ከመሆናቸው አንጻር ነባራዊ ሁኔታውን በወፍ በረር መቃኘት ተገቢ ነው። በሀገራችን ያለው የዲያስፖራ ፖለቲካ በዘፈቀደ እየተመራ ያለ፣ ሳይንሳዊ ሂደቱን የጣሰ እንዲሁም በሰው ኃይልና በፖለቲካ ቁርጠኝነት በብቃት እየተመራ ባለመሆኑ በሀገር ውስጥ ካለው ቀውስ ጋር ተዳምሮ ማበርከት ያለበትን አዎንታዊ አስተዋጽኦ ከማበርከት ይልቅ አሉታዊ ተጽዕኖን ሲያበረክት ይስተዋላል። የዲያስፖራ ፖለቲካ በብቃት እየተመራ ባለመሆኑ ከዲፕሎማሲ ተልእኮና መርሁ ጋር ተጣጥሞ ከመቀጠል ይልቅ በዘፈቀደ አምባገነናዊ መንግስት ለማስቀጠል በሚመች መንገድ በ1961 ከወጣው የዲፕሎማሲያዊ ግንኙነትን ከሚገዛው የቪየና ኮንቬንሽን በተቃራኒ እየተመራ ነው። በመሆኑም የሀገርን ጥቅም በትክክል ወክሎ በተገቢው መንገድ ከመስራት ይልቅ የሐሰት ፕሮፓጋንዳ በመስራት መንግስት ለዜጋው ቅድሚያ ከመስጠት ይልቅ የሌሎችን ጥቅም በማስጠበቅ ላይ የተጠመደ መሆኑን እናስተውላለን። የዚህም ዋነኛ መንስኤ አንደኛ የፕሮፌሽናሊዝም ማነስ፣ የቅቡልነት እንዲሁም ሚዛናዊነት አለመላበስ ነው። ይህም በመሆኑ በዘላቂ የጋራ ሰላምና ጥቅም ላይ ከመመስረት ይልቅ የዜጋውን ጥቅም በመሳት የፖለቲካ ታማኝነት ላይ ብቻ ያተኮረ የመንግስት ፖሊሲ መኖሩ ግልጽ ነው። ይህም የተገነዘቡ የውጭ ሀገር መንግስታትም የራሳቸውን ጥቅም ለማስጠበቅ እየጠመዘዙ ሲጠቀሙበት ይስተዋላል። ይህም በመሆኑ ግልጽነት፣ ተለዋዋጭነት ወይም ፍሌክሲቢሊቲ፣ ሰጥቶ መቀበል ወይም ኮምፕሮማይዝ፣ የሁለት ወገን አሸናፊነት ወይም ዊን ዊን አውትካም፣ ተነሳሽነት ኢኒሽቲቭ፣ እንዲሁም በትብብር መስራት ወይም ኮሊዥን ቢልዲንግ የጎደለው በሆኖ ነው እየተመራ ያለው። ይህ ደግሞ የሁኔታዎቹን ቅድመ እውቀት አለመኖር፣ ጥምረት አለመኖር እንዲሁም ችግሮችን አስቀድሞ የመቅረፍና ወደ ውጤታማነት የመቀየር ክፍተቶችን አስከትሏል። ይህ ሁኔታ ከማህበራት አደረጃጀትና ጥንካሬ እጥረት፣ ከቅንጅታዊ አሰራር እጥረት፣ በጥብቅ ዲሲፕሊን ከመመራት እጥረት፣ ከሁሉ በላይ ግን በሀገራችን ካለው ደካማና በህገወጥ መንገድ ስልጣን ላይ የወጣ ቅቡልነት የሌለው መንግስት ጋር ተዳምሮ ዲያስፖራው እንዲበታተን፣ መብቱ እንዲጣስ፣ ለሀገር ግንባታ ማድረግ ያለበትን አስተዋጽኦ በተገቢ መንገድ እንዳያከናውን ከፍተኛ አስተዋጽኦ አበርክቷል። ስለሆነ ነጻነትና እኩልነት ፓርቲ ችግሮቹን ለመቅረፍ በርካታ አቅጣጫዎችን ነድፎ ይንቀሳቀሳል። እነዚህም በሚቀጥለው ክፍል በጥልቀት የምናቀርብላችሁ ይሆናል። ናአባ ችግሮችን በሳይንስና ምርምር ላይ በመመርኮዝ የሚፈታ ዜጋ ተኮር ውቀት ተኩር አካታችና ሚዛናዊ የሆነ ሞደሬት ሊበራል ፍልስፍናን የሚከተል ፓርቲ ነው። የቀኝ ዘመም አክራሪነትንም አይከተልም፣ የግራ ዘመም አክራሪነትንም አይከተልም። ምልክታችን ብር ነው። ድምጻችን ብትሰጡ ቃላችን እንጠብቃለን። አመሰግናለሁ።
ደቂቃውን ተጠቅመዋል። ወደ ኢትዮጵያ ዜጎች ለማህበራዊ ተፋፋት
ኢትዮጵያ በረጅም ታሪኳ በፈጠረቻቸው የንግድ፣ የፖለቲካ፣ የትምህርት፣ የምርምር፣ የሃይማኖትና ወታደራዊ ግንኙነቶች ምክንያት ዜጎቿ ወደ ውጭ ሀገራት በስፋት ተጉዘዋል። ስደትን ባስከተሉ ፖለቲካዊ፣ ኢኮኖሚያዊና የተፈጥሮ አደጋዎች ምክንያት በሚሊዮን የሚቆጠሩ ዜጎቿ በውጭ ሀገራት ለመኖርም ተገደዋል። በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ቁጥር በየጊዜው እያደገ ሄዶ በአሁኑ ሰዓት ወደ 3 ሚሊዮን እንደሚገመት ይነገራል። ለሀገራቸው የሚያበረክቱት አስተዋጽኦም በኢኮኖሚ፣ በፖለቲካና በዲፕሎማሲው መስክ በየጊዜው እድገት በማሳየት ላይ ይገኛል። በመሆኑም ይህ የህብረተሰብ ክፍል ለሀገራችን ትልቅ አቅም በመሆኑ ጥያቄያቸውን ለመመለስ ለሀገራችን ሁለንተናዊ ልማት የሚያበረክቱትን አስተዋጽኦም ወደ ላቀ ደረጃ ለማሸጋገር ኢዜማ ቁርጠኛ አቋም አለው። ኢትዮጵያ በአሁኑ ወቅት በለውጥ ላይ ትገኛለች። ለውጡንም ለማሳካት ሁሉንም የህብረተሰብ ክፍል የለውጡ አካል ማድረግ ተገቢ ነው። ከዚህ አኳያ የዲያስፖራውን አስተዋጽኦ ማበረታታትና ማሳደግ ከምንጊዜውም በላይ ያስፈልጋል ብለን እናምናለን። ዲያስፖራ ያለበትን ሁኔታ ማሻሻል፣ ሁለንተናዊ መብቱን እና ጥቅሙን ማስከበር፣ በሀገሪቱ ልማት የሚሳተፍ የሚችልባቸውን አድማስ ማስፋት ጠቀሜታው ብዙ እንደሆነ ኢዜማ ያምናል። ከዚህ አኳያ ዲያስፖራውን አቅም ያለበትንም ተግዳሮቶች በአግባቡ የተረዳ ድጋፍና ማበረታቻዎችንም የሚጠቁም አስተዋጽኦን የሚያበረታታ የፖሊሲ አቅጣጫ መንደፍ በማስፈለጉ ኢዜማ የጉዳዩ ዋነኛ ባለቤት የሆኑትን በውጭ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን በቀጥታ በማሳተፍ የፖሊሲ ሰነድ አዘጋጅቷል። በሀገራችን ዲሞክራሲያዊ እና ፍትሐዊ ስርዓት እንዲሰፍን፣ ሰብአዊ መብቶች እንዲከበሩ ዲያስፖራ ያልተቋረጠ ውትወታና ትግል ማድረጉን አንዘነጋም። ወደ ሀገር ቤት ገንዘብ በመላክ በቀጥታም ሆነ በተዘዋዋሪ ለወገኑ ኑሮ መሻሻል፣ በሀገር ደረጃም የውጭ ምንዛሬ በመሆን ጉልህ ድርሻ እያበረከተ ይገኛል። ተፈጥሯዊና ሰው ሰራሽ ችግሮች ባጋጠሙ ቁጥርም ገንዘብና ቁሳቁሶችን በመላክ ወገኑን ሲረዳ ቆይቷል። ከሚኖሩባቸው የውጭ ሀገራት ማህበረሰቦችም ጋር ሙያን፣ ልምድን፣ እውቀትና ቴክኖሎጂን በመቅሰም ወደ ሀገር ቤት በማሸጋገር የጤና፣ የውሃ፣ የትምህርትና ሌሎችም የበጎ አድራጎት ስራዎችን በስፋት ደግፏል። የሀገሩንና የወገኑን ጥቅምና ደህንነት በዓለም መንግስታት ፊት በማሰማት ደጀንና ብርታት ሆኖ ከፊት ተሰልፏል። አሁንም በሀገራችን እየተካሄደ ያለውን ወደ ዲሞክራሲያዊ ስርዓት የሚደረግ ሽግግር ሳይታክት እያገዘ ይገኛል። ዲያስፖራ ለዚህ ሁሉ ጉልህ አስተዋጽኦ የገፋፋው ነገር ለሀገሩ ያለው ጥልቅ ፍቅር፣ ቁጭትና ተስፋ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በደንብ ይረዳል። ኢዜማ ከዲያስፖራው ጋር ባለው የጠበቀ ግንኙነት ላይ በመመርኮዝ የዲያስፖራውን አቅም የተረዳ ያለበትን የተለያዩ ችግሮች የለየ የሚፈልገውን ድጋፍና ማበረታቻ እንደዚሁም ቀጣይ አስተዋጽኦ ማሳየት የቻለ ፖሊሲ በዲያስፖራዎች የነቃ ተሳትፎ እንዲዘጋጅ አድርጓል። ፖሊሲው በውጭ የሚኖሩ ኢትዮጵያውያን ደህንነት መጠበቅ፣ ለዲያስፖራ የሚሰጡ አገልግሎቶችን ማስፋትና ማዘመን፣ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ስኬታማና ተጽዕኖ ፈጣሪ እንዲሆኑ በሁሉም መስክ መደገፍ፣ ወደ ትውልድ ሀገራቸው መመለስ ለሚፈልጉት ደግሞ ያልተቋረጠ ድጋፍ ማድረግ፣ ሰላምንና ስልጡን ፖለቲካዊ ስርዓትን በሀገር ቤት በማስፈን ዲያስፖራው በሀገሩ ጉዳይ ይበልጥ እንዲሳተፍ እድሎችን ማስፋት፣ በሀገር ቤት ካሉ ኢትዮጵያውያንና ተቋማት ጋር የሙያና ልምድ ልውውጥ እንዲያደርግ ሰፊ ድጋፍ ማድረግ፣ ትውልደ ኢትዮጵያውያንና በውጭ የወለዷቸው ልጆች ከኢትዮጵያ ጋር ያላቸውን ግንኙነት በማሳደግ ጥምር ዜግነትን በመፍቀድ በውጭ የሚኖሩ ኢትዮጵያውያን በሀገሪቱ ምርጫ ላይ ቀጥተኛ ተሳትፎ የሚያደርጉበትን እድል መፍጠርን ታሳቢ ያደረጉ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ራዕይ በፕሮግራሙ ላይ በግልጽ እንደተቀመጠው ማንኛውም ኢትዮጵያዊ ያለ ልዩነት በፖለቲካዊ፣ ሰብአዊና ኢኮኖሚያዊ መብቱ ተከብሮ ማህበራዊ ፍትህ ሰፍኖ ማየት ነው። ዲያስፖራው በተለያዩ ሀገራትና ሁኔታዎች ውስጥ የሚገኝ ቢሆንም የዚህ ራዕይ ተቋዳሽ መሆን እንዳለበት ኢዜማ በጽኑ ያምናል። በመሆኑም ፓርቲው የዲያስፖራን ጉዳይ በፕሮግራሙ ያካተተ ፖሊሲ ቀርጾ ለተጠቃሚነቱ እየሰራ የሚገኝ እንደዚሁም በስራ አስፈጻሚ ደረጃ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን የሚወክል አንድ ተጠሪ እንዲኖር አድርጓል። ኢዜማ በመሰረቱ ድርጅቶችም ሆኑ በሌሎች አደረጃጀቶች አማካኝነት ዲያስፖራው ከትውልድ ሀገሩ ጋር የተሻለና የጠበቀ ግንኙነት እንዲኖረው ለብዙ ዘመናት ሲሰራበት ቆይቷል። ከዛም አልፎ ይህንን የህብረተሰብ ክፍል በሰፊው በማደራጀትና በማንቃት ኢትዮጵያን ወደ ተሻለ ደረጃ ለማሸጋገር በሚደረገው ትግል ላይ የንቃት ተሳትፎ ማድረግ እንዲችል እድሎቹን አመቻችቷል። ለዚህም በመላው ዓለም ባቋቋማቸው 31 የድጋፍ ማስተባበሪያ ቻፕተሮች አማካኝነት ዲያስፖራው በቅርበት ይከታተላል። ዲያስፖራውን በሀገር ቤት ኢዜማ ለሚያደርገው የዴሞክራሲያዊ ስርዓት ግንባታ እና የሀሳብ ፖለቲካ አመርቂ ተሳትፎ እያደረገ ይገኛል። ኢዜማ የምርጫ ምልክቱ ሚዛን ነው። እስካሁን በዲያስፖራ ጉዳይ ተናገርናቸው።
አሁን ተጠቅመዋል።
አመሰግናለሁ። ከሁሉ በማስቀደም በሀገር ውስጥና በውጭ ሀገራት በምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በራሴና በፓርቲ ስም በዚህ ለአይነቱ ለመጀመሪያ ለሆነው ምርጫ እንዲሁም ለዲሞክራሲያዊ ሽግግር ጥረት ለምናደርግበት ሀገር አቀፍ ምርጫ እንኳን አደረሳችሁ ለማለት እወዳለሁ። በሁሉም የዓለማችን ክፍል የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራችን ለመጣው ለውጥ የድርሻቸውን እንደተወጡ ሁሉ ለውጡ ደግሞ ጸንቶና የተሳካ የዲሞክራሲ ሽግግር ተደርጎ ማየት ስለሚናፍቁ ይህ ምርጫ በታሪካችን ልዩ ምዕራፍ የሚይዝ እንደሆነ እንረዳለን። ይህንን መድረክ ያዘጋጁትንም አካላት ለመከራከር የመጡትንም እናመሰግናለን። ባለንበት ሉላዊ ዘመንም ሆነ በቀደሙት ጊዜያት የሰዎች ድንበር ተሻግረው ከአንድ ሀገር ወደ ሌላ ሀገር ተንቀሳቅሶ መኖር ዓለም አቀፋዊ እውነታ ነው። 40 ሚሊዮን አፍሪካውያን በዚህ ሰዓት ከሀገራቸው ውጭ ይኖራሉ። ኢትዮጵያውያን ዲያስፖራዎች 3 ሚሊዮን ቁጥራቸው የሚገመትን የዚህ የአፍሪካዊ ዲያስፖራ አካል ሆነው በአብዛኛው በትምህርትና በስራ አልፎ አልፎ ደግሞ ግጭትንና የፖለቲካ አፈናን በመሸሽ በሌላ ሀገር እንደሚኖሩ ይታወቃል። ብልጽግና ፓርቲ የዲያስፖራ ማህበረሰባችንን በቀዳሚነት ከሀገሩ የዕለት ከዕለት ሁኔታዎች ጋር ባለው ጠንካራ ቁርኝት በአካል ከመራቁ በስተቀር በኢትዮጵያ ጣፈንታ ላይ ቀጥተኛ ሚና ያለው በሂደቱም አዎንታዊም ሆነ አሉታዊ ተጽዕኖ የሚያርፍበት መሆኑን ልጆቹንና የልጅ ልጆቹን በኢትዮጵያዊነት ኮትኩቶ ማኖር የሚፈልግ መሆኑን ስለሚታወቅ በሀገሩ የሚኮራና የሀገሩን የኩራት ምንጭ በመሆኑ የሀገር ውስጥ ማህበረ ፖለቲካዊና ኢኮኖሚያዊ ሁኔታዎች ነጸብራቅ አድርጎ ይረዳል። ዲያስፖራው ከዚህ አንጻር ለሀገረ መንግስት ግንባታና ለለውጥ በምናደርገው ሁሉ አቀፍ ሂደቶች ጋር ቀጥተኛ ትስስር ያለውና የኢትዮጵያ ፖሊቲ አካል የሆነ በሀገር መንግስት ግንባታና በሀገሩ ጉዳይ ባለቤት መሆኑን ብልጽግና ይገነዘባል። በመሆኑ ሀገር ቤት ባሉ ዜጎች እና በውጭ ሀገር ባሉ ዜጎች ወይም ደግሞ በአንደኛው የዓለማችን ክፍል ባሉ ዲያስፖራ ማህበረሰብ እና በሌላው የዓለማችን ክፍል ባለው የዲያስፖራ ማህበረሰብ በሀገር ባለቤትነት ጉዳይ ላይ ልዩነት የሌለበት እኩል አቋም፣ ሰፊ ማዕቀፍ ያለው አስተሳሰብ ያራምዳል። በመሆኑም በሀገር ቤት ያሉ ዜጎች መብትና ጥቅማቸው ተከብሮ በሀገራቸው ጉዳይ ያለባቸውን ኃላፊነት የመወጣት አካሄድ እንደምንከተል ሁሉ በውጭ የሚኖሩ ኢትዮጵያውያንም መብትና ጥቅማቸው ተከብሮ በሀገራቸው ሁሉ አቀፍ ልማት ላይ የበኩላቸውን አስተዋጽኦ የማድረግ ዜጋ ተኮር የሆነ አስተሳሰብ ብልጽግና ያራምዳል። በሁለተኛ ደረጃ ዲያስፖራው በተለያየ ሀገር ተበትኖ የሚኖር በመሆኑ የዓለም አቀፍ ሁኔታዎች ነጸብራቅ አድርጎ ይወስዳል ብልጽግና። በመሆኑም ሀገሩን ጥሎ የወጣበት ምክንያት የሚኖሩባቸው ሀገራት ባህል፣ ሕግ፣ እምነት፣ ፖለቲካ፣ ኢኮኖሚ በሚኖሩባቸው ሀገራት የተሰማሩባቸው ልዩነቶች ዲያስፖራውን የምንረዳበት እረዳለን። የዲያስፖራ ፖሊሲ ትኩረታችንም እነዚህን ዘርፈ ብዙ እይታዎች በአንድ ላይ ጨፍልቆ የማያይ እና ሁሉም በየፈርጁ ግን ደግሞ ለጋራ ሀገር በማሳተፍ ሀገርን ጠቅሞ ዲያስፖራውንም መጥቀም የሚያስችል ስልት እንከተላለን። በሶስተኛ ደረጃና በዋናነት የዲያስፖራ ጉዳይ በተናጠል በፖሊሲ ደረጃ የምንሰራበት ሆኖ በቀጥታ ደግሞ የውጭ ግንኙነት ስራችን አንዱ አንኳር ተልእኮ ተደርጎ ይወሰዳል። ብልጽግና በክለሳ ላይ የሚገኘው አዲሱ የውጭ ጉዳይ ፖሊሲያችን ለመጀመሪያ ጊዜ ዲያስፖራውን የፖሊሲው አንደኛ አንጓ አድርጎ ሰፊ ቦታ ሰጥቶታል። ይህ ማለት በተናጠል ለብቻው የተቀረጸው ዝርዝር የዲያስፖራ ፖሊሲ እንዳለ ሆኖ ማለት ነው። የፖሊሲ አቅጣጫችን ይፋዊ መጠሪያም ዜጋ ተኮር ዲፕሎማሲ ይባላል። የውጭ ግንኙነት ስራችን ዜጋ ተኮር ብለን ስንበይን በውጭ ግንኙነት ፖሊሲያችን እንድናሳካው የሚጠበቀው ተቀዳሚ ተግባር የዜጎች ክብርን ማስጠበቅ ሲሆን ዜጎቻችንም በተለያዩ ሀገራት ተበትነው የሚኖሩ ብቻ ሳይሆን ለአንድ ሀገራዊ ዓላማ በጋራ ተሰልፈው የውጭ ግንኙነት ስራችን እንዲያሳካው የሚጠበቁ ስራዎችን እውን ለማድረግ የሚችሉ ግንባር ቀደም ዲፕሎማቶች አድርጎ ይወስዳል። በኢኮኖሚ ዲፕሎማሲ፣ በገጽታ ግንባታ፣ በፐብሊክ ዲፕሎማሲ እና በሌሎች ዘርፎች ሚሊዮን ዲፕሎማቶች እንዲኖሩ የሚያስችል አሰራር ብልጽግና የሚከተል ይሆናል። ግንቡን እናፍርስ፣ ድልድዩን እንገንባ በሚለው ታሪካዊ የመሪያችን ጥሪ በሁሉም ዘርፎች ታላላቅ ስኬቶችን ማስመዝገብ ችለናል። የጥላቻ ግንቦች ፈርሰዋል። ከሩቅ ሆኖ መወቃቀስ ቀርቶ መወያየት ተጀምሯል። ታይቶ በማይታወቅ መልኩ ከፍተኛ ቁጥር ያላቸው ኢትዮጵያውያን ለዓመታት ወዳረገጧት ሀገራቸው ተመልሰዋል። በሀገራችን ሁሉም ዘርፎች እድሉ ሲከፈት ሁሉም ለሀገሩ ልማት ቁርጠኛ መሆኑን ያስመሰከረ ፍሰቱ ከጊዜ ወደ ጊዜ እየጨመረ የመጣ የዲያስፖራ ተሳትፎም ተመዝግቧል። የብልጽግና ፓርቲ ከሁሉም ለሁሉምና በሁሉም የምትሆን ኢትዮጵያን የመገንባት ራዕይ ዲያስፖራውንም ዋነኛ ባለድርሻ አድርጎ እውን የሚሆን ነው። በዚህ ታሪካዊ ምርጫ አሸንፈን ስልጣን ከያዝን በሀገራዊ መግባባት፣ በልማት ተሳትፎ እና የበለጸገች ኢትዮጵያን ለመገንባት በምንከተለው መስመር ዲያስፖራውንም እንደ ዋነኛ ተዋናይ የምንመለከት በመሆኑ ለጋራ ሀገራችን የጋራ ብልጽግና እውን እንዲሆን
ብልጽግናን እንድትመርጡ ወይም ደግሞ ባላችሁ አማራጭ ሁሉ ብልጽግና እንዲመረጥ እንደምትሰሩ አንጠራጠርም። ልዩ ምልክታችን የሚበራ አምፖል ነው። ከብልጽግና ጋር የተሻለች ሀገርን በጋራ ርቀት የማይገድበው የሀገር አስተዋጽኦ እናደርጋለን። እንሰራለን።
ተመልካቾቻችን በአሃዱ ሬዲዮ እና ቴሌቪዥን እንዲሁም በአሜሪካ ድምፅ ትብብር ተዘጋጅቶ የሚቀርብላችሁ ይህ የቅርብ መድረክ በጩ ምርጫና የኢትዮጵያ ዳያስፖራ የሚደረሰ ጉዳይ ያለው ከአዲስ አበባ ስቱዲዮ ከአሃዱ ሬዲዮ እና ቴሌቪዥን ስቱዲዮ ዲዲ አበበ እንዲሁም ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስቱዲዮ ሰለሞን አባተ በጋራ ክርክር እየመራን ያለ ነው። እዚህ በክርክር መድረኩ ላይ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲና ነፃነትና እኩልነት ፓርቲ ተገኝተዋል። የመጀመሪያው ዙር እያንዳንዳቸው ፓርቲዎች በዕለቱ በተነሳው ርዕሰ ጉዳይ ላይ ለክርክር በቀረበው ሀሳብ ላይ ያላቸውን ምልከታና ስትራቴጂ አቅርበዋል። አሁን ወደ ሁለተኛው ዙር ነው የምናልፈው። ሰለሞን ወደ አንተ።
ተከራካሪዎችን ሁሉ እናመሰግናለን። እንግዲህ ቀደም ሲል እንዳልነው ተከራካሪዎቹ ፓርቲዎች የነጻነትና እኩልነት ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ እና ብልጽግና ፓርቲ መጪው ምርጫና የኢትዮጵያ ዳያስፖራን በሚመለከት ያላቸውን አመለካከትና እቅዳቸውን ያስተዋወቁበት ምዕራፍ ተጠናቋል። ወደ ሁለተኛው ምዕራፍ ነው አሁን የምንሸጋገረው። ተፎካካሪዎቹ ባቀረቧቸው በእነዚህ የመንደርደሪያ ሀሳቦች ላይ ማብራሪያ የሚሰጡባቸው ወይም የሚሟገቱባቸው ክፍል ይሆናል ይሄኛው። ለዚህ ምዕራፍ እያንዳንዱ ፓርቲ 6 ደቂቃ ይኖረዋል። በዚህ ክፍለ ጊዜ እያንዳንዱ ተከራካሪ ተሟጋቹን ከ20 ሰከንድ ላልበለጠ ጊዜ አቋርጦ ጥያቄ መጠየቅ ወይም ተቃውሞን መግለጽ ይችላል። 20 ሰከንድ ላይ ግን አከራካሪዎች ያቆሙታል። ስለዚህ ጥንቃቄ እንዲደረግ በአክብሮት እንጠይቃለን።
አሁን እድሉን እናዞረዋለን። ሰለሞን፣ ቀዳሚውን የምንሰጠው ለብልጽግና ነው፣ በሁለተኛነት ለነጻነትና እኩልነት፣ ሶስተኛ ለኢዜማ ነው። ስለዚህ ብልጽግና ፓርቲ 6 ደቂቃ አሉት። በተነሱት ሀሳቦች ላይ ሞጋጅ ባሉ የክርክር ሀሳቦን ያቀርባል።
አድማጮች፣ በዚህ መጪው ምርጫ በተመለከተና በሁለተኛው አጋማሽ ሰፋ ያለውን የአየር ሰዓታችንን ይዞ በነበረው ውይይት ያደመጣችሁት በአሜሪካ ድምጽና በአሃዱ ራዲዮና ቴሌቪዥን ትብብር የሚካሄድ የመጪው ምርጫ የተፎካካሪዎች የክርክር መድረክ ነው። የዛሬው የመከራከሪያ ርዕስ መጪው ምርጫና ኢትዮጵያውያን ዳያስፖራ የሚል ነበረ። ክርክሩን የመሩት ከአሃዱ ራዲዮና ቴሌቪዥን ሊዲያ አበበ ስትሆን ከአሜሪካ ድምጽ ደግሞ ሰለሞን አባተ ነበሩ። ተከታይ ክፍሎችን በተከታታይ ይዘንላችሁ እንመለሳለን። በተጨማሪም ዌብሳይታችንና ፌስቡክ ገጻችን ላይ ገባ ብትሉ በምስል ክርክሩን መከታተል ትችላላችሁ። አድማጮች፣ የዕለቱን ዝግጅታችንን አጠናቀን በመሰናበቻው መጨረሻ ላይ እንገኛለን። በእኛ በኩል ተሰናብተናችሁ ከአንድ ሙዚቃ ጋር እንተዋችኋለን። የዝግጅቶቻችን በሙሉ ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። ተከታዩ ዜማ ለጥቂት ደቂቃ አብሯችሁ ይቆያል።
እንዴት ላድርግ የኔ ፍቅር፣ እዞራለሁ ሀገር ላገር። መዞር እኔን ማይሰለች Thank you. Lanchi biye hulun tije.